የቁጥር ትምህርት ደረጃ ከሊቀ ስልጣናት ሀብተ ማርያም ወርቅነህ። የቁጥር ትምህርት በጥንት ዘመን እንደ አስትሮኖሚ ስለሚቆጠር ትልቅ እውቀት እንዳለው ስለሚገመት ለትምህርቱ ከፍተኛ ደረጃ ይሰጠው ነበር። ሊቃውንቱም እንደ አስትሮኖሚስት በጣም ይከበሩ ነበር። በእርግጥም እንደ አስትሮኖሚስቶች እየሆኑ ምህዋረ ፀሐይን፣ ክፍለ ዘመናትን፣ የልዩ ልዩ ፕላኔቶችን አቀማመጥ ለይቶ ያለ ቴሌስኮፕ በልማድ ብቻ አውቀው ኤክሊፕስ ወይም የፀሐይ ግርዶሽ የሚሆንበት ጊዜ ለይተው ይናገሩ። እንደ ሜትሮሎጂስቶችም የድርቁን የዝናቡን ጊዜ ለይተው ያውቁ ነበር። ይህንም ለመመርመር ልዩ አቅድ ነበራቸው። አሁን ግን የእነርሱን ጥናት ሲመለከቱት ትምህርታቸውም ዘዴ በጣም ከባድ እንደነበር ይታመናል። የጽህፈቱን አቀማመጥ ሲመለከቱት ሌላ ግምት የሚሰጠው ማለት እንደ ጠልሰም ያለ ነገር እንጂ ቁም ነገር መስሎ አይታይም። ብዙ ጥበባቸው ጥላ አጥሮበት ሲታይና ሳይታወቅ ይኖራል። የማንኛውም ነገር መፍቻው ቁልፍ ይኸው ቁጥር ትምህርት ነበር። ማለት ሱባኤው የሚገደፍ ምህዋረ ፀሐይ፣ መሳክወ ፀሐይ፣ ምዕዛረ ፀሐይ የሚለካው የሚታወቀው በዚሁ ትምህርት ነበር። የዓመተ ዓለምና የዓመተ ምሕረት መስፈሪያና መለኪያ፣ የዘመኑ ቁጥር የሚታወቀው በዚሁ በቁጥር ትምህርት ነው። ስለዚህ ትምህርቱም ከፍተኛ፣ ሊቃውንቱም ከፍ ያሉ እንደነበሩ ይገመታል። ሊቃውንቱም በመራቀቅ አንዱ ከአንዱ የተለየ መንገድ ነበራቸው። አሁንም ቅሉ የተለያየ አስተያየትን ይዞ የያዙ መጻሕፍት ለመገኘት የቻሉት በዚሁ ምክንያት ነው። የፊደሎቻችን ወያና ቁጥር የሚታወቀው በዚሁ በቁጥር ትምህርት ስልት ነው። የቀረው ቀርቶ ነገረ ደብተራው፣ ሀሳበ ደብተራው የሚሰራበት ኮከብ የሚቆጠርበት፣ አውደ ነገስት የሚገለጥበት ሁሉ በዚሁ ስልት ነበር። ቄስ አጼ ገብረ መድኅን የተባሉ ሊቅ እንደ አስትሮኖሚስት የሚገመቱ ነበሩ። ምክንያቱም በዚሁ በቁጥር ትምህርት የበሰለ እውቀት ስለነበራቸው ነው። ግን በዚሁ አንጻር ደግሞ አውደ ነገስት ታዋቂ ነበሩ። የጥንቁልናም ስራ ይሰሩ ነበር። ስለዚህም ከፍተኛ ግምት ተጥሎባቸው ነበር። ትምህርቱን ሊያዋርድ የቻለው ግን የቁጥር ስልት ለሌላ ተግባር ማለት ለጥንቁላ በመዋሉ ነገረ ደብተራንም በመከተሉ ነው።